ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ዛሬ የማካፍላችሁ የትምህርት ርዕስ የሙሽራይቱ ልብ ሰራቂው ጠላትና የእግዚአብሔር ቅንዓት በሚል ላይ የተመሰረተ ይሆናል። የአምላካችን ቃል በዮሐንስ ወንጌል ምዕራፍ 10 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል። በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም። የሌሎችን ድምጽ አያውቁምና ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል። ነፍሴንም ስለ በጎች ያኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ። እነርሱን ደግሞ ላመጣ ይገባኛል። ድምጼን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ድምጽ የሚሰማው በወንጌል ነው። ዛሬ ድምጹን ብትሰሙት ልባችሁን እልከኛ አታድርጉት እንደተባለው እስካልሆነን ድረስ ምን ጊዜም ወንጌል ሲሰበክ ቅዱሳን ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና እንዳሉት ሐዋርያቱ ዛሬም ማንንም ከክርስቶስ ውጪ ማንንም መስበክ የለበትም። ሐዋርያት ከሰበኩት ወንጌል የሚለየውን ወንጌል የሚሰብኩል በሐዋርያት እርግማን እርጉም ነው። አሜን እርጉም ይሁን እንላለን። ቃሉ እንዲህ ይላል፣ በክርስቶስ ጸጋ እናንተን ከጠራችሁ ከርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ አላለው፣ ከተቀበላችሁት የተለየውን ማንንም ቢሰብክላችሁ የተረገመ ይሁን። ገላትያ ምዕራፍ 1 ከቁጥር 6 እስከ 9። ውድ አድማጮች፣ ሐዋርያት የረገሙት እርግማን ማንን እንደሚመለከት ልብ እንበል። ከሰበክነው ወንጌል የሚለየውን ወንጌል የሚሰብክ ነው ያሉት። ጌታችን ለዘላለም ደህንነት የሆነውን ወንጌል ለሐዋርያቱ እንደሰጣቸው ባለፈው ሳምንት አስተምሬያለሁ። ይህ ወንጌል በየጊዜው የምንቀያይረው የምናሻሽለውም አይደለም። ይህንን ወንጌል ትቶ ሌላ ወንጌል መስበክ የሐዋርያት እርግማንን ያመጣል። ልብ እንበል፣ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ነው ያሉት። የተለየ ወንጌል ለመስበክ ከዚህ እርግማን ነጻ የሚሆን ፍጡር ማንም የለም። ለምን? በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ባለፈው ሳምንት ላይ እንዳመለከትኳችሁ ውድ አድማጮች፣ ጌታችን መድኃኒታችን የወንጌሉን መልእክትና የምስራቾን የሚሰበከው ኢየሱስ ክርስቶስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ስለሚል ነው። የማይለወጥ ቅዱስ ወንጌል በሐዋርያቶች እጅ የሰጠው የናዝሬቱ ኢየሱስ የወንጌሉ መልእክት ይሆን ራሱ ነው። ይህንን የማይለወጠውን ወንጌል ትቶ ሌላ ወንጌል የሚሰብክ ሐዋርያ ቢሆን ወይንም ከሰማይ መልአክ በሐዋርያት እርግማን የተረገመ ነው። ሐዋርያው ጳውሎስ ይህንን የተናገረበት ጥንካሬ ልዩ ነው። ነገር ግን እኛ ብንሆን ይላል፣ ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለየውን ወንጌል ቢሰብክላችሁ የተረገመ ይሁን። ሐዋርያው በዚህ እርግማን ተረጋሚ የሚሆኑት የማይለወጠውን ወንጌል ለውጠው ሌላ የሚሰብኩ ራሳቸው ሐዋርያትና ከሰማይ ያሉትን መላእክት የሚጨምር እርግማን እንደሚሆን ነው የሚናገረው። ከሰማይ መላእክ ቢሆን የተባለው መቼም ሰይጣንና አብረውት የሳቱት መላእክት ጽልመትን እንደማይመለከት መረዳት እንችላለን። ነርሱማ ከወዲሁም የተረገሙ ናቸው። ሐዋርያው እኛ በማለት ቅዱሳን ሐዋርያቱ እንዳመለከተ ሁሉ ከሰማይ ካሉት ቅዱሳን መላእክት መካከል እንኳን ቢሆን ስለ ጌታ ኢየሱስ የሚነገረውን ወንጌል ትቶ ሌላ ወንጌል ስለ ክርስቶስ ኢየሱስ ያልሆነ ወንጌል ቢናገር የተረገመ ይሁን ነው የሚለው። ብሉይ ተጠቃሎ ሕግና ነቢያት እንደሚባል አዲስ ኪዳን ተጠቃሎ ወንጌል ብቻ ነው የሚባለው። ከክርስቶስ ወንጌል ሌላ ምንም ነገር የለም። የወንጌሉ መልእክትና ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክብር ለስሙ ይሁን። አንተ አንቺ የሰማኸው የሰማሽው ምንድነው? ከቶንም ሃይማኖቴ የምንለው ዋናው ነገር ምንድነው? ሃይማኖታችን በወንጌል የሚሰበከው የምስራች ሆኖ የሚነገረው የናዝሬቱ ኢየሱስ የዓለም መድኃኒት የሆነው ጌታ ነው። ጌታ እንዳለው እናንተ በመጽሐፍ የዘላለም ሕይወት እንዳለ መስላችኋል እነርሱም ስለኔ የሚመሰክሩ ናቸው እናንተ ግን ሕይወት እንዲሆንላችሁ ወደኔ ልትመጡ አትወዱም እንዳለ እኔና እናንተ ከፈሪሳውያን የተሻለ ምርጫ ልናደርግ ወንጌል ይጋብዘናል። የሰማነው ወንጌል ወደ ክርስቶስ ሊያመጣን ይገባል። ከክርስቶስ ሊያገናኘን ይገባል። ይህንን ወንጌል በመለወጥ በመቀየጥ ወይንም በማዘናጋት ወይም ያንን ትቶ ሌላ በመደባለቅ በመስበክ የተሰለፈ ሁሉ በሐዋርያት እርግማን እርጉም ነው። ከዚህ እርግማን ለመዳን በሮሜ ምዕራፍ 1 ከቁጥር 3 እስከ 4 እንደተነገረው ወንጌሉ በሚያተኩረው ላይ እኛም ልናተኩር ይገባል። ቃሉ እንደሚለው ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይህንን ጌታ ነው ኢየሱስ ክርስቶስን ዛሬም እኛ እየሰበከን እያስተማረን እያመነን እያገለገለን እየተከተለን እንድንኖር ወንጌል የሚያስተምረው። የወንጌሉ ትርፍ ውጤት በሮሜ ምዕራፍ 1 ቁጥር 6 ላይ ሲናገር በእነርሱም መካከለ ኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። ሐዋርያቶች እንደተናገሩት በዚህ ወንጌል የሚያምን ሁሉ የሰማይ ጥሪ ስለደረሰው የበጉን ድምጽ ስለሰማ የጌታ የኢየሱስ ክርስቶስ ይሆናል። በጎቼ ድምጼን ይሰማሉ ይከተሉኝማል እንዳለው የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። ወንጌሉ የጌታን ድምጽ ያሰማናል። ስለ ጌታ ይነገረናል። በወንጌል ያንን የወንጌል መልእክት ሰምተን የክርስቶስ በጎች ሆነን እርሱ እረኛችን ሆኖ እንድንኖር ነው የተጠራነው። የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። ክብር ለእግዚአብሔር ይሁን። በተደጋጋሚ እንዳሳየሁት ሐዋርያው ጳውሎስ ይህንን የማይለወጥ ወንጌል በማገልገል ሊያገኝ የሚወደው ብቸኛ ነገር አንድ ነገር ነው። በሁለተኛ ቆሮንቶስ 11:2 ላይ በእግዚአብሔር ቅንዓት ቀናላችኋለሁና እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ለጌታ ለኢየሱስ ክርስቶስ የሚያጭ ወንጌል ነው ሐዋርያቶች ያገለገሉት። ይህንን ወንጌል የሚሰሙና የሚያምኑ ሁሉ ነጠላ በሆነ አንድ ልብ ባልተከፈለ ፍቅር የሚያዙት ከታጩለት ከጌታ ከኢየሱስ ክርስቶስ ጋር ብቻ ነው። ወንጌል ለክርስቶስ ያጫል። ክብር ለእግዚአብሔር ይሁን። የታጨችለትን ወንድ ተታ ከሌላ ጋር ፍቅር የሚይዛትን ሴት ያጨሰው ሚስት አርጎ ሊያገባት አይችልም። ሐዋርያት በማይለወጠው ወንጌል ሊያተርፉት የሚሹት ትልቁ ጉዳያቸው ይሄ ነው። በወንጌሉ የሚደረገውን ይህንን ትጭጭት አስመልክቶ ጳውሎስ ሲናገር በእግዚአብሔር ቅናት ቀናላችኋለሁና ይላል። ይህ ቅናት በቅዱሱ መንፈስ በውስጡ የነደደ የእግዚአብሔር ቅናት ነው። የቅናቱ ምንጭ እግዚአብሔር ራሱ ነው። የልጁን ወንጌል እንዲያገለግል የጠራው አምላክ በውስጡ ባሳደረው ቅዱስ መንፈስ ይህንን ቅንዓት በውስጡ እንደቀሰቀሰበት እናያለን። በእግዚአብሔር ቅንዓት እቀናላችኋለሁና ይላል። ቅንዓት በአብዛኛው አፍራሽ በሆነ መልክ የሚጠቀስ ቢሆንም የሃይማኖታችን መሰረትና መመሪያ የሚሆነው ቅዱሱ መጽሐፍ እንደሚያስተምረን አምላካችን እግዚአብሔር ቀናተኛ አምላክ እንደሆነ እንማራለን። ይህ የእግዚአብሔር ቅናት ቅዱስ ቅናት ነው። ልብ እንበል፣ ሐዋርያው ለቆሮንቶስ ክርስቲያኖች የሚቀናላቸው በዚህ ቀናተኛ በሆነ በአምላካችን ቅናት ስለሆነ በእግዚአብሔር ቅናት እቀናላችኋለሁ ይላችኋል። ሐዋርያው ጳውሎስ ለአገልግሎቱ ሰዎችን በፉክክር መንፈስ ተሞልቶ የሚኖረው ቅናት እንደሆነ ሳይሆን ቅዱስ ቅናት የእግዚአብሔር ቅናት በውስጡ እንዳለ እንመለከታለን። እግዚአብሔር ቀናተኛ የሚሆንባቸው ምክንያቶችና ቅናቱ ምን እንደሚያስከትል የጌታ ቃል ብዙ ትምህርት በብሉይ ኪዳን ያስተምራናል። በዘጸአት 34 ቁጥር 14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ ይላል። ለሌላ አምላክ አትስገድ። እንደገና በእግዚአብሔር ቃል በዘዳግም ምዕራፍ 6 ከቁጥር 14 እስከ 15 በመካከልህ ያለው አምላክ እግዚአብሔር ቀናተኛ አምላክ ነውና ያምላክ የእግዚአብሔር ቁጣ እንዳይነድብ ከምድርም ፊት እንዳጠፋ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት አትከተሉ ይላል። ከርሱ ሌላ አምላክ بنአመልክ بنሰግደላቸው ቅናቱን እንቀሰቀሳለን። እርሱን ትተን ሌሎችን بنአመልክ بنሰግደላቸው بنከተላቸው በቅንአቱ እግዚአብሔር ያጠፋናል። ልክ እንደዚሁ ዮሐንስን የመሰሉ ስመ ጥሩ ታላላቅ ነቢያትን መከተል ትተው ሰዎች ጌታ ኢየሱስን ብቻ ሰዎች በማመን በርሱ ፍቅር ብቻ በመያዛቸው የሌላው የማንም ነገር ጉዳያቸው እንዳይሆን ከጌታቸው ጋር እንዲቆራኙ ግድንል የእግዚአብሔር ቅናት ወነተኛ በሆነ ወንጌል ለሚያገለግሉ ሁሉ በውስጣቸው ይቀሰቀሳል። የእስራኤልን ህዝብ የሐሰት አማልክት እንዲከተሉ በማድረግ የሃይማኖት ምንዝርና እንዳስፈጸሙት ነቢያት ለክርስቶስ የታጩትን ከታጩለት ጌታ ጋር የሚኖራቸውን ፍቅርና መቆራኘት ሌሎችን እንደ በዓል ነቢያት የሌሎችን ክብርና ገድል በማውራት በቀራንዮ መስቀል ባፈሰሰው ደሙ የተዋጁትን በሌሎች ፍቅር እንዲያዙ በማባበል ማታለል ማስተማር ያመንዝራ ወንጌል ሰባኪዎች ትምህርት ነው። በሐዋርያው ጳውሎስ መንፈስ የተቀጣጠለው ቅናት አምላክ እግዚአብሔር የሚባላ እሳት ቀናተኛ አምላክ ነውና ይላል ዘዳግም 4:24 ላይ። ይሄ ቅናት ወንጌልን ወነተኛ ወንጌል በሚያገለግሉ ውስጥ ሁሉ ይነዳል። ውድ አድማጮች የልጁን እጮኛ ሰዎች ልቧን ሊሰርቁ የሚያይ አባት የማያምነው የማስቆጣ አባት ማን አለ? የእግዚአብሔር ቅናት በጳውሎስ ውስጥ የመጣበትን ምስጢር እንመልከት። እግዚአብሔር አብ ልጁን ለማን ሰጠ? በኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ላይ የእግዚአብሔር ቃል እንዲህ ይላል ክርስቶስንም ከሞታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷማ ካሉና ሁሉም በሁሉ የሚሞላ የርሱ ሙላቱ ናት። ክብር ለእግዚአብሔር ይሁን። ልጁን ከሙታን ያስነሳው እግዚአብሔር አብ፣ ክብር ለእግዚአብሔር ይሁን። በቀኙ ያስቀመጠው እግዚአብሔር አብ፣ ሁሉን ከእግሩ በታች ያስገዛለት እግዚአብሔር አብ፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን የሰጠው እግዚአብሔር አብ፣ ቤተ ክርስቲያንን የክርስቶስ አካል አድርጎ ክርስቶስን ራስ አድርጎ በሁለቱ መካከል ያለውን ግንኙነት ያስገኘው እግዚአብሔር አብ ነው። የዚህ የልጁንና የቤተ ክርስቲያኑን ጉዳይ የጮኛውንና የሙሽራውን ጉዳይ አስመልክቶ ምንዝርና ሲካሄድ የክርስቶስ የሆኑት ልባቸው ለሌላ እንዲሰረቅ ሲደረግ የአባት ፍቅር የአባት ቅናት በውስጡ ይቀሰቀሳል። ክብር ለእግዚአብሔር ይሁን። ለዚህ ነው ሐዋርያው ጳውሎስ በእግዚአብሔር ቅናት ቀናላችኋለሁ የሚለው። ከሞት ያስነሳውን ልጁን የሰጣት ቤተ ክርስቲያን የእርሱ አካል እንድትሆን እርሷ ራሷ እንድትሆን ነው እግዚአብሔር የሚፈልገው። የበጉ ሚስትና የበጉ ሙሽራ የምትሆነው ቤተ ክርስቲያን የተሰራችው ጠራቢ በሚቀርጸው ድንጋይ አይደለም፣ በሕያዋን ድንጋዮች ነው። እነዚህ ሕያዋን ድንጋዮች ሕይወት የሚያገኙት መንፈሳዊ ቤት ሆነው የሚሰሩት ሕያው ከሆነው ድንጋይ ከጌታ ኢየሱስ ክርስቶስ ጋር እየተቀራረቡ ወደ እርሱ እየተጠጉ ነው። ይሄም ይሆነው የአምላካችን ቃል በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 5 ሲናገር በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ነቢያትና ሐዋርያት ሥራቸው ሰዎችን ሁሉ ለክርስቶስ ማጨት ነው። ትጭጭቱ የሚካሄደው በወንጌል ነው። ኤሌዘር የተባለው የአብርሃም ባለሟል ለይስሐቅ ሚስትን ያጨበት ታሪክ ቅዱሳን ነቢያትና ሐዋርያት የሚያገለግሉት አገልግሎት ምን መልክ ሊኖረው እንደሚገባ በጣም በጥልቁ ያስተምረናል። በዘፍጥረት ምዕራፍ 4 ከ53 ከ67 ስንመለከት የእግዚአብሔር ቃል እንዲህ ይላል፣ ሎሌውም የብርና የወርቅ ጌጥ ልብስ ማወጣ ለርብቃም ሰጣት፣ የከበረ ስጦታንም ለወንድሟና ለእናቷ አቀረበ። እርሱም ከርሱም ጋራ ያሉት በሉ ጠጡም፣ ከዚያም አደሩ ማልደውም ተነሱና ወደ ጌታዬ ሄድ ዘንድ አሰናብቶኝ አላቸው። ወንድሟና እናቷ ብላቴናይቱ አንድ 10 ቀን ያህል እንኳን ከኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታ ይሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራ ካፏም እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋት፣ አንቺ እህታችን እልፍ አላፋቱኝ ዘርሽም የጠላቶችሽን ደጅ ውረስ አሏት። ርብቃም ተነሳች፣ ደንገጥሮቿን በግመሎችም ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤር ላሂሮኢ በሚሉት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ ያሰላሰለ ወደ ሜዳ ወጥቶ ነበር። አይኖቹንም አቀና፣ እነሆም ግመሎች ሲመጡ አየ። ርብቃም አይኖቿን አቀናች፣ ይስሐቅንም አየች፣ ከግመሏም ወረደች። ሎሌዋንም ሊገናኘን በሜዳ የሚመጣው ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስቱም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና ይላል። ይህ ታማኝ ሎሌ ርብቃን ከእናቷ ከአባቷ ከወንድሟ ለይቶ ወደ ይስሐቅ እንዳመጣት ዛሬም በወንጌል ሰዎችን ሁሉ ወደ ጌታ ኢየሱስ ብቻ ነው የምናመጣቸው። ከይስሐቅና ከርብቃ ፍቅር የበለጠው ከፍታው ጥልቅነቱ የማይታወቀውን የጌታችንን ፍቅር አውቀው ያልጠገቡትን በወንጌሉና በመንፈስ ቅዱስ ኃይል ለክርስቶስ የሚታጩትን ሰዎች ልባቸውን ለሌላ መስረቅ፣ ክርስቶስ ኢየሱስ መልእክት ባልሆነበት ስብከትና ትምህርት ማደናገር፣ ማባበል ትልቅ የሙሽራው ጌታና የሙሽሪት ፍቅር ጠላትነት ነው። ይሄ የተረገመ ወንጌል ነው። ሐዋርያት የሚንገበገቡት በዚህ ጉዳይ ነው። የእግዚአብሔር ቅንዓት በጌታችን ሕይወት ሲቀሰቀስ እንመልከት። በመዝሙረ ዳዊት 69:9 ላይ የቤት ቅንዓት በልታኛለች የሚሰድቡህም ስድብ በላይ ወድቋልና ይላል። በመዝሙረ ዳዊት 119:139 ላይ ጠላቶቼ ቃልህን ረስተዋልና የቤትህም ቅንዓት አቀለጠኝ ይላል። በማቴዎስ 21:12 ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠ ይላል። በዮሐንስ 2:17 ደቀ መዛሙርቱም የቤት ቅንዓት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ሐዋርያው ጳውሎስ የሚቀናው ቅንዓት የተቀሰቀሰው በተመሳሳይ ጉዳይ ነው። በጌታ ቤት ጉዳይ ነው። በብሉይ ኪዳን የእግዚአብሔር ቤት የአምላካችን ማደሪያ ከሙሴ ዘመን ጀምሮ የነበረችው በሰው እጅ የተሰራችው ማደሪያ ነበረች። በአዲስ ኪዳን ግን የእግዚአብሔር ቤት ሐዋርያው ጳውሎስ እንደሚለው በአንደኛ ጢሞቴዎስ 3:15 ላይ ክርስቲያኖች ናቸው። እንዲህ ይላል ቃሉ፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቀ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በዚህ ዘመን ሐዋርያቶች የሚሰበሰቡበት ቤት አላሰሩም። በየሰው ቤት ነበር የሚያመልኩት። በየመንገዱ በየስፍራው ነበር የሚያመልኩት። ይህቺ የሕያው እግዚአብሔር ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ እሰራታለሁ ያላት ቤተ ክርስቲያን ናት። ግንበኞች የሚገነቧት ህንጻ አይደለችም። ይህቺ ቤተ ክርስቲያን በመጽሐፍ ቅዱስ የክርስቶስ አካል ተብላ የተጠራች ቤተ ክርስቲያን ናት። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል ኤፌሶን ምዕራፍ 3:5-6። ስለዚህ አንድ አካል አሕዛብንም አይሁዳውያንንም ሰብስቦ አንድ አካል የሚያደርግ የሚጋርድ ኪሩብ የነበረው ሰይጣን ራሱ ተመኝቶ ያልሆነለትን ሰዎችን ትሆናላችሁ ያለ ያኔ እንዳታለለ፣ ዛሬ ደግሞ ሰዎች ለክርስቶስ ሊኖራቸው የሚገባውን ቅንነት ማበላሸት ዋናው ስራው ነው። የተሸቀጠ ወንጌል ሰባኪዎች በክርስቶስ ወንጌል የታጩትን ለፍጡራን ሊያጫቸው ሰዎችን በማባበል ክርስቶስ ኢየሱስን በማይገልጠው ሐሰተኛ ትምህርታቸው ያስታሉ። ያቆላመጡ አባባይ ቃላትን በመጠቀም ያታለላሉ። ጌታን አይበልብ ሲለው ጴጥሮስ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅምና እንዳለው፣ ዛሬም የሰው ጽድቅና የሰው ክብር አስጠባቂ በሆኑ የሐሰት ሐዋርያቶች ሰዎች ከክርስቶስ ጋር ብቻ ሊኖራቸው የሚገባውን ፍቅር፣ መተሳሰር፣ መቆራኘት ለማዳከም ሰይጣን ሲሰራና ያለ። ውድ አድማጮች፣ በወንጌል የሚገኘውን በጌታና በሚያምኑት መካከል ሊኖር የሚገባውን መተጫጨት የሚያፋልስ የጣጩትን ፍቅር ለሌሎች እንደ ቅርጫ እንዲከፈል የሚያደርግ የሰይጣን ስራ ነው። ሙሽራዋን ያገኘች ወደ ማንም አትሄድም። ሙሽራውን ኢየሱስን ያላገኙት በወንጌል ድምፁን ሰምተው ከእርሱ ጋር ተያይዘው እንዳይቆራኙ ሰይጣን ዛሬም ያታልላል። እግዚአብሔር ከዚህ ይጠብቀን፣ ማስተዋልንም ሁሉ ይስጠን። ሙሽራዋን ትታ በሚዜዎች ልቧ የተሰረቀች ሴትን የሚያገባ የለም። በሙሽራዋ ልቧ እንደ ጸናች ሙሽሪት በክርስቶስ ኢየሱስ ልባችን ይጽና። ዘማሪዎች እንዳሉት አንተው ትበቃኛለህ የኔ ጌታ፣ ሌላስ ምን ያሻኛል? ኢየሱስ አለልኝ አለልኝ እኔስ። አንተው ትበቃኛለህ የኔ ጌታ፣ ሌላስ ምን ያሻኛል? ለክርስቶስ የሚያጨውን የወንጌልን መልእክት ሰምተህ ሰምተሽ ከሆነ ራስህን ለጌታ ስጥ። ለክርስቶስ ታጭ፣ ለክርስቶስ ታጭ፣ ለክርስቶስ እንታጭ። ሐዋርያቶች በሚሰብኩት ወንጌል መታጨት ነው ውጤቱ፣ ለክርስቶስ መታጨት። እንደ ዘንድሮ ፍቅር ያገባው እንዳላገባ እንደሚሆን ለኢየሱስ ታጭተን እንዳልታጨን በሚያደርግ አደናጋሪና ሰራቂ ወንጀለኛ ወንጌል አንታለል። የሚጋርድ ኪሩብ የነበረው ሰይጣን የሰውን ማስተዋል አጨላሚ ሆኖ እንደሚሰራ ዛሬም እናቃለን። ያ በገነት ውስጥ ያታለለው አብና ዘንዶ እንደ እግዚአብሔር ትሆናላችሁ በማለት እንዳሳሳተ ዛሬም የዓለም ብርሃን ነኝ ብሎ ጨለማችንን አብርቶ በደሙ አንጽቶ በመንፈሱ ቀድሶ ለአምላካችን ለአባታችን መንግስትና ካህናት አደረካቸው ከተባለው ከጌታ ከኢየሱስ ክርስቶስ የሰዎችን ልብ ለመስረቅ በተሸቀጠ ወንጌል ዛሬም እንደሚሰራ እናስተው። ወገኖቼ ሆይ እንክርዳድ እየበላችሁ አይምሯችሁና መንፈሳችሁን አታናውዙ። የስንዴ ቅንጣት የሰማዩ መና የህይወት እንጀራ ነኝ ያለው ኢየሱስ ጌታችንና አምላካችን ለራሱ ሊያጨን ሞቶልናል ተነስተዋል። ክብር ለስሙ ይሁን። ይህ የማይስማማው ጌታ እንዳለው በግ ያልሆነ ብቻ ነው በጎቼ ድምጼን ይሰማሉ ብሏልና። በጎች የሆኑት ድምጹን እንደሚሰሙት ስለተናገረ ድምጹን የሰማችሁ ሁሉ ወደ ሙሽራው ወደ ኢየሱስ ክርስቶስ ወደ እርሱ ነው። የክርስቶስ ወንጌል ካልጣመው ካልጣፈጠው ውድ ወገኖቼ አሻር ባሻር ሰው ሰራሽ ተረት እየበላ የተቸገረ ነው። ከሰማይ የወረደውን የህይወትን እንጀራ በልተነው በህይወት እንኖር። እርሱም ኢየሱስ ነው። የሰው ክብር በመፈለግ በይሉኝታና ፍርሃት አንታሰር። በቀራንዮ መስቀል ላይ ደሙን አንጠፍጥፎ ሞቶ የተነሳልን ጌታ እነሆ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል። የአሳቹን ሰይጣን ስልጣኑን ገፏል። አሁን ጮህት ብቻ ነው። በርሱ በመታመን ባቡንና ግንጡን እየረገጠን ኢየሱስ ጌታ ነው ብለን ባፋችን ብንመሰክር እንድናለን። ወገኖቼ በሙሽራው ጌታ ደስ እንዲላችሁ በወንጌሉ ለርሱ ታጮለት። ይህ በእግዚአብሔር ቅንአት የተደገፈ ይህ የእግዚአብሔር አባት ፍቅርና መሰጠት ያለበት እግዚአብሔር ጣልቃ የገባበት ጉዳይ ነው። ክብር ለጌታ ይሁን። የሰማችሁትን ሁሉ ለበረከታችሁ ያድርግላችሁ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።